ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ የካቲት 28 2017 ዓ.ም ስርጭታችን ጀመረ። ኢትዮጵያ የግብር ዕዳ አለባቸው በተባሉ ከ60 በላይ ግለሰቦች ላይ የጉዞ እገዳ ጣለች።
ወደ 62 የሚደርሱ ግብር ከፋዮች ከ3.2 ቢሊዮን ብር በላይ ዕዳ አለባቸው። እነዚህ ግብር ከፋዮች ቢሮ በተለያየ መንገድ ግብራቸውን እንዲከፍሉ በተደጋጋሚ ጥሪ ያደረገበት ሁኔታ አለ። ነገር ግን ግብራቸውን ለመክፈል ፈቃደኛ ባለመሆናቸው ምክንያት ከሀገርም እንዳይወጡ የእግር ትዕዛዝ ለሚመለከተው ለኢሚግሬሽን እና ዜግነት አገልግሎት የተጻፈበት ሁኔታ አለ ማለት ነው።
የአዲስ አበባ ገቢዎች ቢሮ ግንኙነት ኃላፊ ሰውነት አየለን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ተካትቷል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት እኔ ሀብታሙ ስዩ እመራለሁ። ብርሃን ኃይሉ ደግሞ በቅንብሩ አብራን ታመሻለች። የመሰናዶ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ መገኛዎቻችን በተጨማሪ amharic.vonews.com በፌስቡክ ደግሞ @ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ 3 ሰዓት ተኩል ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆይሁን አስቀድሞ እንግዶ ወልዴ አጫጭር የዓለም ዜናዎችን ያጋራናል።
እንደምናመሻችሁ። ፍልሰተኞችን የያዙ 4 ጀልባዎች ሰመጡ። ሩቶና ኦዲንጋ ስምምነት ተፈራረሙ። በፓሪስ ባቡር ጣቢያ የሁለተኛው ዓለም ጦርነት ቦምብ ተገኘ። እንዲሁም ዶናልድ ትራምፕ የኒውክሌር ድርድር እንዲደረግ የሚጠይቅ ደብዳቤ ለኢራን ላኩ፣ የሚሉት ለምሽቱ ያዝናቸው ዜናዎች ናቸው። ወደ ቀዳሚው ዜና አልፋለሁ። ፍልሰተኞችን የያዙ 4 ጀልባዎች በየመንና ጅቡቲ ባህር ዳርቻ ሰምጠው ቢያንስ 2 ሰዎች ሲሞቱ 186 የሚሆኑት የደረሱበት እንደማይታወቅ የዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታውቋል። አደጋው የደረሰው ትናንት ሐሙስ ምሽት ሲሆን በባህረ ሰላጤው ሀገራት ስራ ለማግኘትና ከግጭት ለመሸሽ ኢትዮጵያውያን በሚጠቀሙበት የጉዞ መስመር ላይ እንደሆነም የኤኤፍፒ ዘገባ አመልክተዋል። በየመን ዳርቻ ከሰመጡት ጀልባዎች በአንደኛው ላይ 150 ኢትዮጵያውያንና 4 የጀልባው ሰራተኞች ተሳፍረው የነበረ ሲሆን በሌላኛው ጀልባ ላይ ደግሞ 31 ኢትዮጵያውያንና 3 የመናውያን የጀልባው ሰራተኞች ተሳፍረው እንደነበር ታውቋል። የአሶሲየትድ ፕሬስ ዘገባ በበኩሉ በየመን ዳርቻ የሰመጡት 2 ጀልባዎች ሰራተኞች ከአደጋው ሲድኑ 181 ፍልሰተኞችና 4 የመናዊ የጀልባዎቹ ሰራተኞች እየደረሱበት እንዳልታወቀ አመልክተዋል። በጅቡቲ ባህር ዳርቻ 2 ጀልባዎች በተመሳሳይ ሰዓት መስመጣቸውንና የ2 ፍልሰተኞች አስክሬን ሲገኝ የተቀሩትን መታደጋቸውን የአይኦኤም ቃል አቀባይ ታሚም ኤሌን አስታውቀዋል። በጅቡቲ ባህር ዳርቻ የደረሰው አደጋ ምክንያት ከፍተኛ ኃይል ያለው ነፋስ በመከሰቱ እንደሆነም ተጠቁመዋል። በፓሪስ ባቡር ጣቢያ የሁለተኛው ዓለም ጦርነት ቦምብ ተገኘ። ጋር ዱ ኖር በተባለው የፓሪስ ባቡር ጣቢያ አዲድ አቅራቢያ የሁለተኛው ዓለም ጦርነት ቦምብ በመገኘቱ በማለዳ ከፍተኛ መስተጓጎል ተፈጥሯል። የፈረንሳይ ብሔራዊ የባቡር ኩባንያ እንዳስታወቀው ያልፈነዳው የሁለተኛው ዓለም ጦርነት ቦምብ መገኘቱ የፓሪስ ከተማን፣ የአገሪቱን እንዲሁም ዓለም አቀፍ የባቡር እንቅስቃሴን አስተጓጉሏል። ያልፈነዳው የሁለተኛው ዓለም ጦርነት ቦምብ በአዲዱ አቅራቢያ ተገኝቷል ሲል ኩባንያው ሲያስታውቅ፣ የአሶሲየትድ ፕሬስ በበኩሉ 500 የባቡር ጉዞዎች ሲሰረዙ 600,000 ተጓዦች መስተጓጎላቸውን የትራንስፖርት ሚኒስትሩን ፊሊፔ ታባሮትን ጠቅሶ ዘግቧል። ክስተቱ ፈረንሳይን ከለንደንና ብራስልስ ጋር የሚያገናኙ ፈጣን ባቡሮችንም አስተጓጉሏል። የፓሪስ ፖሊስ ወደ ከተማዋ የሚያስገባ አንድ አውራ ጎዳናን እና ሌላ የቀለበት መንገድ በመዝጋቱ ማለዳ ወደ ሥራ የሚሄዱ ሰዎች ተስተጓጉለዋል። አውራ ጎዳናው ከሰዓት በኋላ ክፍት ሆነዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኬንያው ፕሬዚደንት ዊልያም ሩቶ ከተቀናቃኛቸው ራይላ ኦዲንጋ ጋር በፖለቲካ ጉዳዮች ትብብር ለማድረግ ስምምነት ተፈራርመዋል። ሁለቱ ወገኖች እየጨመረ ያለውን የአገሪቱን ዕዳና ሙስናን ጨምሮ በሌሎችም አገሪቱ የገጠማትን ተግዳሮቶች ለመቅረፍ አብረው ለመስራት ተስማምተዋል። ሩቶ የታክስ ጭማሪ እንደሚያደርጉ ማስታወቃቸውን ተከትሎ በአገሪቱ በተነሳው ተቃውሞ ቢያንስ 60 ሰዎች ሕይወታቸውን አጥተዋል። ከህዝብ የነበራቸው ድጋፍም እያሽቆለቆለ መጥተዋል። ጉምቱ የተቃዋሚ ፖለቲከኛው ራያላ ኦዲንጋ በኬንያ ፕሬዝደንታዊ ምርጫ 5 ጊዜ ተሳትፈው ሳይቀናቸው ቀርቷል። ስምምነቱ በአገር ውስጥ ያለውን ውጥረት ለማርገብ ያለመ እንደሆነ የ80 ዓመቱ ኦዲንጋ አስታውቀዋል። ሩቶ በበኩላቸው ስምምነቱ ነጻነትና መልካም አጋጣሚዎች ሁሉም ዜጎች ማግኘታቸውን ማረጋገጫና ወደ ተስፋይቱ ምድር የሚወስድ መንገድም ነው ብለዋል። በመጨረሻም የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ድርድር ማድረግ እንደሚሹ ለአገሪቱ መሪዎች ትናንት ሐሙስ ደብዳቤ መላካቸውን አስታውቀዋል። የኢራን መሪዎች ለመነጋገር ይስማማሉ ብለው ተስፋ እንደሚያደርጉም ትራምፕ አስታውቀዋል። ትራምፕ ፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን ለድርድር ትቀርባለች ብለው ተስፋ እንደሚያደርጉና ይህም ለኢራን መልካም ሁኔታዎችን ሊፈጥር እንደሚችል ጠቁመዋል። ደብዳቤው ለኢራኑ መንፈሳዊ መሪ አያቶላ ሐሚኒ እንደተላከ ሲገመት ይህንኑ ከዋይት ሀውስ ለማጣራት የተደረገው ሙከራ መልስ ባለመገኘቱ እንዳልተሳካ የሮይተርስ ዘገባ አመልክቷል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ የኢራንን የኒውክሌር ፕሮግራም አስመልክቶ የተፈጠረውን ውዝግብ ለመፍታት የሚደረገውን ዓለም አቀፍ ጥረት በተመለከተ ከኢራኑ አምባሳደር ካዜም ጃላሊ ጋር እንደተወያዩ የሩሲያው የውጭ ጉዳይ ሚኒስቴር ዛሬ አርብ አስታውቋል። ክብራትና ክብራን ለምሽቱ ያዝነው ዜና በዚሁ ተጠናቋል። ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ምሽት ስርጭታችንን ነው እያዳመጣችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። ማናቸውንም አስተያየቶችና ጥቆማዎች በዚያው ልትሰጡን ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። የአዲስ አበባ ገቢዎች ቢሮ 3.2 ቢሊዮን ብር የታክስ ዕዳ አለባቸው ባላቸው 62 ግብር ከፋዮች ላይ ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን አስታወቀ። ስለ ጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡት የተቋሙ ኮሚኒኬሽን ዲሬክተር አቶ ሰውነት አየለ ከጉዞ እግዱ በተጨማሪ ቢሮው ሌሎች አስተዳደራዊ እርምጃዎችንም እየወሰደ መሆኑን ተናግረዋል። በእግዱ ዙሪያ አስተያየት የሰጡን አንድ የሕግ ባለሙያ ደግሞ ቢሮ ይህንን የማድረግ ስልጣን በአዋጅ እንደተሰጠው ገልጸው፣ ነገር ግን የዚህ አይነት ውሳኔ የሚተላለፈው ታክስ ከፋዩ ግለሰብ ከሀገር ሊወጣ ይችላል የሚል በቂ ምክንያት ሲኖር ብቻ ነው ብለዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልከዋል።
የአዲስ አበባ ገቢዎች ቢሮ የካቲት 27 2017 ዓ.ም ባወጣው መግለጫ በታክስ አስተዳደር አዋጅ ቁጥር 983 ዝባር 2008 መሠረት የታክስ መክፈል ግዴታቸውን ባልተወጡ ግብር ከፋዮች ላይ አስተዳደራዊ እርምጃ የመውሰድ ሥልጣን እንደተሰጠውና በዚህም መሠረት እርምጃ እየወሰደ መሆኑን አመልክቷል። ስለ መግለጫው ለአሜሪካ ድምፅ ማብራሪያ የሰጡት የተቋሙ የኮሚኒኬሽን ዲሬክተር አቶ ሰውነት አየለ በአዋጁ መሠረት ታክስ አልከፈሉም በተባሉ ግለሰቦች ላይ የጉዞ እግድ እንደተላለፈባቸው ገልጸዋል።
ወደ 62 የሚደርሱ ግብር ከፋዮች ከ3.2 ቢሊዮን ብር በላይ እዳ አለባቸው። እነዚህ ግብር ከፋዮች ቢሮ በተለያየ መንገድ ግብራቸውን እንዲከፍሉ በተደጋጋሚ ጥሪ ያደረገበት ሁኔታ አለ። ነገር ግን ግብራቸውን ለመክፈል ፈቃደኛ ባለመሆናቸው ምክንያት ከሀገርም እንዳይወጡ የእግድ ትዕዛዝ ለሚመለከተው ለኢሚግሬሽንና ዜግነት አገልግሎት የተጻፈበት ሁኔታ አለ ማለት ነው።
በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡ በፌዴራል ፍርድ ቤቶች ጠበቃና የሕግ ባለሙያ አቶ የወግሰው በቀለ በበኩላቸው የገቢዎች ቢሮው ከግብር ከፋዮች የግብር ዕዳን ማስመለስ እንዲችል በታክስ አስተዳደር አዋጁ የጉዞ እግድ የማስተላለፍ ሥልጣን እንደተሰጠው ተናግረው፣ ለዚህ ግን መሟላት ያለባቸው ቅድመ ሁኔታዎች አሉ ብለዋል።
የመጀመሪያው ነገር የእግድ ትዕዛዝ የሚሰጠው አካል ዝም ብሎ ጠርጥሬዋለሁ ምናምን የሚል ሳይሆን ያ ግብር ከፋይ ግብር ሳይከፍል ሊወጣ መሆኑን የሚያሳይ በቂ ምክንያት ሊኖረው ይገባል ማለት ነው። እግዱ ከአስር ቀን በላይ መቆየት አይችልም። ከአስር ቀን በላይ እንዲቆይለት ከፈለገ ስልጣን ላለው ፍርድ ቤት አመልክቶ ይሄ መስሪያ ቤቱ ማሳገድ ይችላል። እግዱን መስጠቱ በተለያየ ምክንያት ወደ ውጭ ቢወጣ ታክስ የማስመለስ ሂደቱ ስለሚደናቀፍብኝ ስለዚህ እንዳይወጣ ማድረግ አለብኝ ብሎ ሲያምንና ድምዳሜ ላይ ሲደርስ የሚያደርገው ነው እንጂ ግብር ባልከፈለ ሰው ላይ ሁሉ የሚወጣ አይደለም። ይሄም
አዋጁ ለግብር ሰብሳቢው ተቋም የዚህ አይነት አስተዳደራዊ እርምጃ የመውሰድ ስልጣን ቢሰጥም ጉዳዩ ከወንጀል ጋር የሚያያዝ ስላልሆነ ግብር ከፋዮችን በፍርድ ቤት መጠየቅ አይችልም ብለዋል።
የዚህ አንቀጽ ዓላማው የወንጀል ምርመራ አይደለም፣ ማሰር ምናምን አይደለም ዓላማው። ምክንያቱም እንደዚህ አይነት ስልጣን የሰጣቸው የፍትህ አካላት ሌሎች ስላሉ ማለት ነው። ይሄ የወንጀል ምርመራ አይደለም፣ ፍትሐ ብሔራዊ ጉዳይ ነው። የሚያሳስር አይደለም ማለት ነው።
የገቢዎች ቢሮ በአዋጁ መሰረት የጉዞ እግድ ውሳኔ ከመሰላለፍ ባሻገር ግዴታቸውን ያልተወጡ ግብር ከፋዮች የባንክ ሂሳብ በማገድና ያፈሩትን ሀብት በመያዝ ላልከፈሉት የግብር ዕዳ እንደማካካሻ መጠቀም እንደሚችልም ገልጸዋል። የኮሙኒኬሽን ዳይሬክተሩ አቶ ሰውነት አየለም ቢሮአቸው ይህን እርምጃ እየወሰደ መሆኑን ተናግረዋል።
የተለያዩ እርምጃዎችን እየወሰደ ነው ያለው። በአንድ በኩል ባንክ አካውንታቸው አካውንት ሊታገድ፣ እንደዚሁም ደግሞ ንብረት ካላቸው ንብረት የማፈላለግ ስራዎችን እየሰራ ያለበት ሁኔታ አለ። መኪና፣ ቤት በአካውንታቸው የሚሳብ ካለ እንደዛ የማፈላለግ ስራዎች እየተሰሩ ነው ያለው። ንብረታቸውን የማገድና ለዕዳ ማካካሻ እንዲውል የማድረግ ስራዎች የሚሰሩበት ሁኔታ አለ ማለት ነው።
የአዲስ አበባ ገቢዎች ቢሮ በከተማዋ ከ450,000 በላይ ግብር ከፋዮች እንዳሉት የጠቀሱት አቶ ሰውነት አብዛኞቹ ግብር ከፋዮች ግዴታቸውን የሚወጡ ቢሆንም በተቃራኒው የሚጠበቅባቸውን ግብር የማይከፍሉ እንዳሉ ገልጸዋል። ቢሮአቸው ባደረገው ክትትልም ባለፉት 6 ወራት ውስጥ ግዴታቸውን ካልተወጡ ግብር ከፋዮች ከ6.2 ቢሊዮን ብር በላይ የግብር ዕዳ መሰብሰቡን አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። የሰማችሁት የዕለቱ አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአፋር ክልል አዋሽ ፈንታሌ ወረዳ በተደጋጋሚ ባጋጠመው ርዕደ መሬት የመፍረስ ጉዳት የደረሰበት የከሰም ስኳር ፋብሪካ በሺዎች ለሚቆጠሩ ሰራተኞቹ የመጨረሻ የስንብት ማስታወቂያ አውጥተዋል። የፋብሪካው ሰራተኞች ማህበር ውሳኔው አግባብነት የሌለው ነው ሲል ተችቷል። ፋብሪካው ለሰራተኞች የስንብት ማስታወቂያ ከማውጣቱ በፊት ሌሎች አማራጮችን መመልከት ነበረበት ሲሉም ተናግረዋል የማህበሩ አመራሮች። የፋብሪካው ሰራተኞች በበኩላቸው በስንብት ማስታወቂያው ተደናግጠናል፣ ውሳኔው አሁን ያለው የኑሮ ውድነትና የጸጥታ ስጋትን ግምት ውስጥ ያስገባ አይደለም ሲሉም ለአሜሪካ ድምፅ ተናግረዋል። የዚህን ዘገባ ዝርዝር መስፍን አራጌ ያስደምጠናል።
በአፋር ክልል በተለይ ከመስከረም ወር ወዲህ ተደጋግሞ የተከሰተውን ርዕደ መሬት ተከትሎ የመፍረስ ጉዳት የደረሰበት የከሰም ስኳር ፋብሪካ ለሰራተኞቹ የስንብት የመጨረሻ ማስጠንቀቂያ ማስታወቂያ ማውጣቱ የፋብሪካው ሰራተኛ ማህበር ሊቀመንበር ጌታውን አርፊቸው ለአሜሪካ ድምፅ አስታውቀዋል።
አመት ፍቃድ እንድንወስድ አደረገ። አመት ፍቃድ ላይ እያለን እንደየ አገልግሎታችሁ ከ16/2017 ጀምሮ የስራ ስንብት ማስጠንቀቂያ ሰጥተናል የሚል ማስታወቂያ ተጻፈ። ቀጥሎ የሚመጣው ምንድን ነው? የስራ
አቶ ጌታውን አክለውም ሰራተኛን ከማሰናበት ሌሎች አማራጮችን ማየት ይቻል ነበር ብለዋል።
1143 ቋሚ ሰራተኛና 34 የሚሆኑ የኮንትራት ሰራተኞች አሉ። ስለዚህ ይህን ብዙ ሰራተኛ ከማሰናበት ብዙ አማራጮች አሉ። በተፈጥሮ ሳይሆን በሰው ሰራሽ ችግር የተዘጉ የስኳር ፋብሪካዎች አሉ። ለምሳሌ ወልቃይት ጋብቴ በጦርነት ተንዳው፣ ጣና በለስም፣ አርጆ ደዴሳ፣ የስኳር ፋብሪካዎች ሁሉ ከኛ በፊት የተዘጉ ፋብሪካዎች ናቸው። ለእነሱ ምንድነው የተደረገው አማራጭ? ወደ ሌሎች ፋብሪካዎች ጋር ተዛውሮ እንዲሰሩ ነው። ለእኛ ግን በተፈጥሮ አደጋ በድንገት ሳንረጋጋ በአጭር ጊዜ መጠለያ ውስጥ እያለን የስራ ስንብት ማስጠንቀቂያ ነው ያወጡብን።
ኢትዮጵያ ውስጥ የሚገኙ የስኳር ፋብሪካዎችን በበላይነት የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ የኬሚካል ክላስተር ፖርትፎሊዮ ዳይሬክተር አስማርዴ ሰራተኞችን ወደ ሌሎች ፋብሪካዎች ለመመደብ አስቸጋሪ ነው ይላሉ።
እንዳሁም በተለያየ ሰራተኛ በዚህ መልኩ ኮንትራክት እንዲያቆም ነው የተደረገው። አርጆ ደዴሳ አካባቢው ላይ በነበረ የጸጥታ ችግር ምክንያት ፋብሪካው ስራ አቆመ። የተወሰነ አገዳም በቂ አልነበረውም። ስለዚህ የነበሩ ሰራተኞች ፋብሪካው ሙሉ በሙሉ ተመልሶ ወደ ስራ ሲገባ ድረስ ወደ ሌሎች የተዘዋወሩ አሉ። በተጨማሪም ልክ አሁን በተደረገው መልኩ ስንብት የተሰጣቸው አሉ። ጣና በለስ ስኳር ፋብሪካ አትራፊ በሚሆን ደረጃ ኦፕሬት ለማድረግ በቂ የሸንኮራ አገዳ ስለሌለው ለአንድ አመት ከስድስት ወር ሙሉ በሙሉ የእርሻ ስራ ላይ ነው የሚሰራው። ስለዚህ አንድ አመት ከስድስት ወር ፋብሪካ ሳይድ ላይ የሚሰሩ ሰራተኞች ሌሎች ስኳር ኢንዱስትሪዎችን አስተባብረን ለአንድ አመት ከስድስት ወር እነዚህን ሰራተኞች በዝውውር ወስደው እንዲያቆዩቸው ነው። የከሰም ስኳር ፋብሪካን ኬዝ ለየት የሚያደርገው ፋብሪካው መች ተመልሶ ስራ ይጀምራል የሚለው ምንም አይነት ግልጽ የሆነ ነገር የለም። ስለዚህ እነዚህን ሰራተኞች በጊዜያዊነት ብለን ሌሎቹ ጋር ማዘዋወር አንችልም።
የፋብሪካውን ዋና ስራ አስኪያጅ አሊ ሁሴናን በተደጋጋሚ በእጅ ስልካቸው ላይ በመደወልና የጽሁፍ መልእክት በመላክ ለማግኘት ሞከራ ብናደርግም አልተሳካም። አለንም። ፋብሪካው በቀን 11/06/2017 ዓ.ም አወጣው የተባለውና ለአሜሪካ ድምጽ በመስል የደረሰው የመጨረሻ ማስጠንቀቂያ በንብረቶች ላይ በደረሰው ጉዳት ምክንያት ፋብሪካው መደበኛ ስራውን ሙሉ በሙሉ ማቆሙን አመላክቷል። ማስተዋቂያው በስም ለዘረዘራቸው 1177 ቋሚና የኮንትራት ሰራተኞችም ከየካቲት 10 ቀን 2017 ዓ.ም ጀምሮ ቅድመ ማስጠንቀቂያ እንደተሰጣቸው ገልጾ ለስራ የወሰዱትን ማንኛውንም ንብረት እንዲያስረክቡ አሳስቧል። ማስተዋቂያው በስማቸውና በፊርማቸው የወጣው የፋብሪካው የሰው ሀብት ስራ አመራርና አቅርቦት ዘርፍ ስራ አስኪያጅ ዝናቡ ብርሃኑ ከተደጋጋሚ ሙከራ በኋላ ስልካቸውን ቢያነሱልንም ዝርዝር መረጃ ከመስጠት ተቆጥበዋል።
ወይ ዋና ስራ አስኪያጅን አናግሮ ካለበለዚያ ዳይሬክት ይሄ ውሳኔ የኢትዮጵያ ኢንቨስትመንት ሆልዲንግ ስለሆነ ከነሱ ዝርዝር ብትወስድ ይሻላል።
የኢትዮጵያ ኢንቨስትመንት ሆልዲንግስ ከፍተኛ አመራሯ አስማረዴ ፋብሪካው ለሰራተኞቹ የሰነበት ማስታወቂያ ያወጣው አስገዳጅ ችግር ስላጋጠመው ነው ብለዋል።
ምንም ገቢ የሌለው ፋብሪካ በጣም በርካታ ሰራተኛ ነው ያለው። እነሱን ማቆየት ማለት ተጨማሪ የፋይናንስ ጫናዎች ውስጥ ተቋሙ ይገባል ማለት ነው። ስለዚህ ቢያንስ አሁን ላይ ያለውን የሰራተኛ ውል አቋርጦ ነገር ግን ሁሉም ሰራተኛ የሚገባውን መብቱ ተከብሮለት ስራ መቋረጥ አለበት ወደሚል ነው ውሳኔ ሄድ ነው ማለት ነው።
ስማቸውን ከመግለጽ የተቆጠቡ የፋብሪካው ሰራተኛ ሶስት ልጆቻቸውን የሚያስተዳድሩት ከፋብሪካው በሚያገኙት ገቢ እንደነበር ጠቁመው አስገዳጅ ፈቃድ እንድንወስድ ከተደረግንበት ጊዜ ጀምሮ ልጆቼንና ባለቤቴን በወላጆቼ ቤት ለማቆየት ተገድጃለሁ ብለዋል። ወደ ሌሎች አካባቢዎች ተንቀሳቅሰው እንዳይሰሩም በየአካባቢው የሚስተዋለው የጸጥታ ስጋት እንቅፋት እንደሆነባቸው አብራርተዋል።
ወንድሞች እህቶች ምናምን አንዳንድ ነገሮች እየቻሉልህ ነው እንጂ ልጅ ይዘህ ሚስት ይዘህ ምናምን የምትኖርበት አይደለም።
የሀገር አቀፍ እርሻና አግሮ ኢንዱስትሪ ሰራተኛ ማህበራት ፌዴሬሽን ምክትል ፕሬዚዳንት ጋዲሳ ደሳለኝ ከሚመለከተው ባለድርሻ አካላት ጋር እየተወያዩ መሆኑን አስታውቀዋል።
ሰራተኛው ያቀረበው ጥያቄ ደርሶናል። ያንን መሰረት አድርገን እኛም በሰራተኛ ላይ የደረሰውን ጉዳት ለኢሰማኮ አሳውቀናል። ከኢሰማኮ ጋር ሆነን ጉዳዩ ለሚመለከተው ባለድርሻ አካላት በሙሉ እናደርሳለን ማለት ነው።
ረደ መሬቱ ከተከሰተበትና በአዋሳኝ ከሚገኙት አፋር፣ ኦሮሚያና አማራ ክልል አካባቢዎች 80,000 ነዋሪዎችን ወደ ሌሎች አካባቢዎች ማራቁን መንግስት በቅርቡ መግለጹ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራቄ።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገራለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሐማስ የተቀሩትን እስራኤላውያን ታጋቾች በአስቸኳይ መልቀቅ እንዳለበት ትናንት ሐሙስ በድጋሚ ማስጠንቀቂያ ሰጥተዋል። በዩናይትድ ስቴትስ በሽብርተኝነት ቡድንነት የተመዘገበው ሐማስ በበኩሉ ታጋቾችን የምለቀው ዘላቂ የተኩስ አቁም ከተደረገ ብቻ ነው ብሏል። በተጨማሪም ዩናይትድ ስቴትስና እስራኤል ከድርድሮቹ ወደኋላ ለማፈግፈግ እየሞከሩ ነው በማለትም ወንጅሏል። ቆንጅት ታዬ ዘገባውን ታሰማናለች።
ደካማ በሆነ የተኩስ አቁም ላይ በምትገኘው በጋዛ ፍልስጤማውያን የፈራረሰውን ኑሯቸውን መልሰው ለመገንባት እየሞከሩ ናቸው። ፕሬዚደንት ትራምፕ በዩናይትድ ስቴትስ የሽብርተኛ መዝገብ ውስጥ ለሰፈረው ለሐማስ ቡድን ሁሉንም እስራኤላውያን ታጋቾች በአስቸኳይ ልቀቅ፣ አለዚያ ከባድ ዋጋ መክፈልህ ነው በማለት የመጨረሻ ማስጠንቀቂያ ሰጥተዋል። ፕሬዚደንቱ ይህንን ሲሉ ምን ማለታቸው እንደሆነ ትናንት ጥያቄ ቀርቦላቸው ነበር።
እሱን የምታዩት ይሆናል። ካስለቀቅናቸው ሰዎች ጋር ትላንት ተገናኝቼ ረዘም ያለ ቆይታ አድርገን ነበር። በዚህም ክብር ይሰማኛል። ምን አይነት እጅግ አስከፊ ድርጊት እንደደረሰባቸው ለማመን ያስቸግራል።
ፕሬዚደንት ትራምፕ ይህንን ማስጠንቀቂያ የሰጡት ሐማስ ከለቀቃቸው ታጋቾች ጋር ረቡዕ ዕለት ተገናኝተው ከተነጋገሩ በኋላ ነው። የፕሬዚደንት ትራምፕ አስተዳደር በዚህ ሳምንት ለእስራኤል $4 ቢሊዮን የሚያወጣ የጦር መሳሪያ ልኳል። አስተዳደሩ በአንድ ወር ጊዜ ውስጥ የዩናይትድ ስቴትስ ምክር ቤትን ሳያስፈቅድ የአስቸኳይ ጊዜ ስልጣኑን ሲጠቀም ይህ ሁለተኛ ጊዜው መሆኑ ነው። ይህ በእንዲህ እንዳለ አንድ የሐማስ ቃል አቀባይ ታጋቾቹ እንዲለቀቁ ከሁሉም የሚመረጠው መንገድ የተኩስ አቁም ድርድሮቹ አካል ማድረግ እንደሆነ አመልክቷል። ዋሽንግተን ደግሞ ለረጅም ጊዜ በምትከተለው ፖሊሲዋ መሰረት ከሽብርተኞች ጋር አትደራደርም። ይሁን እንጂ ፕሬዚደንት ትራምፕ አስተዳደራቸው ታጋቾቹን ለማስለቀቅ በአሸባሪነት ከተፈረጀው ቡድን ጋር ቀጥተኛ ንግግር መጀመሩን አስታውቀዋል።
We are helping Israel in those discussions because we're talking about Israel.
በእነዚህ ንግግሮች እስራኤልን እየረዳናት ነን። ምክንያቱም የምንነጋገረው ስለ እስራኤላውያን ታጋቾች ስለሆነ ደግሞ ለሐማስ ምንም እያደረግንለት አይደለም።
ገንዘብ ማንሰጣውም።
ይሄኛው ንግግር ታዲያ በሐማስና በእስራኤል መካከል ለሁለተኛው የተኩስ አቁም ምዕራፍ ከሚደረጉ ድርድሮች የተለየ ነው የሚመስለው። የተኩስ አቁሙ የመጀመሪያ ምዕራፍ ጊዜ ባለፈው ሳምንት መጨረሻ ላይ አብቅቷል። ሚሬት ማብሩክ በመካከለኛው ምስራቅ ተቋም ከፍተኛ አጥኚ ናቸው።
Most people are expecting the ceasefire will collapse.
ብዙ ሰው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደገና ጋዛን መደብደብ ስለሚጀምሩ የተኩስ አቁም ሙሉ ይፈርሳል ብሎ ነው የሚጠብቀው። ያ ከሆነ ደግሞ አንድም ታጋች አይለቀቅም።
ይህ በዚህ እንዳለ ማክሰኞ ዕለት የአረብ ሀገሮች ትራምፕ ፍልስጤማውያኑን ከጋዛ አውጥቶ ሌላ ቦታ እንዲሰፍሩ በማድረግ ጋዛን የባህር ዳር መዝናኛ ለማድረግ ካቀረቡት እቅድ በተጻራሪ የቀረበውን አማራጭ እቅድ አጽድቀዋል። በዚህኛው እቅድ መሰረት ፍልስጤማውያኑ ጋዛ ውስጥ ይቆያሉ፣ ሐማስ ጋዛ አስተዳደር ውስጥ እንዳይገባ ይደረጋል። እስራኤል እቅዱን ውድቅ አድርጋለች። የፕሬዝደንት ትራምፕ የመካከለኛው ምስራቅ ልዩ ልዑኩ ስቲቭ ዊትኮፍ ለቪኦኤ በሰጡት ቃል እቅዱን ጥቅስ ቀና የመጀመሪያ እርምጃ ያሉት ሲሆን ፍልስጤማውያኑ ጋዛ እንዲቆዩ የማድረጉ ሐሳብ ላይ ግን ቁርጥ ያለ ድጋፍ ከመስጠት ተቆጥበዋል።
ያለውን ሁሉም ነገር በመገምገም ላይ ያለ ነው። ስለዚህ ከወዲሁ ቀድሞ አስተያየት ለመስጠት ትንሽ ያስቸግራል።
በተያያዘ ዜና እስራኤል ካለፈው እሁድ ጀምራ ምንም አይነት እርዳታ ወደ ጋዛ እንዳይገባ ከልክላለች። እርምጃውን የወሰደችው ለረጅም ጊዜ በተደጋጋሚ እንደምትለው ሰብአዊ እርዳታዎች ሐማስ እጅ እየገቡ ነው በማለት ሲሆን ዓለም አቀፍ ተቋማት ይህንን ወንጀላ ያስተባብላሉ። በግዛቲቱ በአሁኑ ወቅት ባለው የነዳጅ እጥረት የተነሳ ቆሻሻ ማስወገድ የመሳሰሉት መሰረታዊ አገልግሎቶች እየተስተጓጎሉ መሆናቸው ታውቋል። በፓትሲ ዊዳኩስዋራ ለተጠናቀረው ዘገባ ቆንጂት ታዬ ነኝ ከዋሽንግተን ዲሲ።
ቆንጂትን ለቀደመው ዘገባ አመሰግናለሁ። ቤጂንግ በዘፈቀደ የተፈጸመ ላለችው የትራምፕ አስተዳደር ለደነገገው ተጨማሪ የቀረጥ አጸፋ መልስ ሰጣለሁ ስትል አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስትር በዛሬው ዕለት ለጋዜጠኞች በሰጡት መግለጫ መልካምን በክፉ ትመልሳለች ሲሉም ዩናይትድ ስቴትስን ወንጅለዋል። የአሜሪካ ድምፁ ቢል ጋሎ እንደዘገበው ይህ ቤጂንግ ራሷን ለዓለም መረጋጋት የቆመ ኃይል አድርጋ ለማሳየት የምታደርገው ጥረት አካል ነው ብሏል። ሙሉ ዘገባው አሉላ ከበደ እንደሚከተለው አቀናብሮታል።
ግዙፉ የቻይና ዓመታዊ የፖለቲካ ጉባኤ በሀገሪቱ የምጣኔ ሀብት ይዞታ ላይ ያለውን እምነት ለማጎልበት በታለመ ጥንቃቄ የሚመራ ክንውን ነው። የውጭ ጉዳይ ሚኒስትር ዋንግ ዩ ታዲያ ዋሽንግተን ውጥረቱን በማባባስና ዓለም አቀፉን የንግድ ስርዓት በማስተጓጎል ተጠያቂ ባደረጉበት ዛሬ አርብ ባሰሙት አስተያየታቸው ሙሉ ትኩረታቸውን ወደ ዩናይትድ ስቴትስ አዙረዋል።
አንድ የቻይና ቢል እንደሚለው አንድ ሰው በምግባር እቅዱን ማሳካት ከተሳነው ውጥኑ የተሰናከለበት ምክንያት ራሱ መሆኑን በማወቅ ውስጡ መፈተሽ ነው ያለበት። ዩናይትድ ስቴትስም ቀደም ሲል የሆነውን መለስ ብላ መመርመር አለባት። ለመሆኑ በእነዚህ ዓመታት ውስጥ በደነገጋችኋቸው ተጨማሪ የቀረጥ ክፍያዎችና በገባችሁባቸው የንግድ ጦርነቶች ምን አተረፋችሁ?
ዋንግ ዩናይትድ ስቴትስ በአገራቱ ላይ የጣለቻቸውን ቀረጦችም የዘፈቀደና ኃላፊነት የጎደለው እርምጃ ሲሉም ነቅፈዋል። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በኢፍትሃዊ የንግድ አሰራር በሚወነጅሏት ቤጂንግ ላይ ከፍ ያለ ተጨማሪ ቀረጥ መጣላቸውን ተከትሎም የዩናይትድ ስቴትስ ኢንዱስትሪዎችን ለስጋት የዳረገ ሁኔታ ተፈጥሯል። በተጨማሪም አገራቸውን ከተለያዩ ዓለም አቀፍ ተቋማት አስወጥተዋል። ይህንንም ተከትሎ ቻይና እድሉን ተጠቅማ ራሷን የዓለም አቀፍ ትብብር አሰራሮች ተሟጋች አድርጋ አቅርባለች።
እስኪ አስቡት እያንዳንዱ ሀገር በየፊናው ቅድሚያ የሚሰጠውን ጉዳይ ብቻ እውን ለማድረግ ቢሰራና በጉልበቱና አለ በሚለው ደረጃ ቢተማመን ዓለም ወደ ህግ አልባነት ነው የሚመለሰው።
ዋንግ የመረጋጋት ጥሪ ያቀረቡ ባሉበት በአሁኑ ወቅት ሳይቀር ትንሽቱን ደሴት ታይዋንን ማስፈራራታቸውን ግን አላቆሙም። ባለፉት ቅርብ ወራት ውስጥ ብቻም ቻይና ከራስ ገዚቱ ደሴት አቅራቢያ የጀመረችውን ወታደራዊ ልምምድ አጠናክራ ቀጥላለች። በአንጻሩ ቤጂንግ በያዝነው ሳምንት ጠንከር ያለ መልእክት ብታስተላልፍም እንደ ተንታኞችም ነግን ጥንቃቄ በተመላበት ስልት ነው እየተራመደች ያለችው።
They have to appear strong in front of the domestic audience.
በሀገር ውስጥ ጠንካራ ሆኖ እንዲታዩ ይህን መሰል ንግግሮች መስማታቸውና ሰው ምን ማየት አይቀር ይሆናል። ነገር ግን ተለቅ ብለው የሚጠይቁ ታዛቢዎች ከሚባለው ባሻገር በተጨባጭ እየሆነ ያለውን በተግባር የሚሆነውን መመርመር ይሻሉ።
ምንም እንኳን ቻይና ትራምፕ ለጣሉባት ቀረጥ ያጻፋ ምላሽ ብትሰጥም ለግምት አዳጋች አድርገው ከመያዩቸው የአሜሪካው መሪ ጋር የተፈጠረው ውጥረት ወደ ከፋ ደረጃ እንዳይባባስ ግን ጥንቃቄ ያደረገች ይመስላል።
This is something that the Chinese authorities even up to now has difficult
ይህ የቻይና ባለስልጣናት እስካሁንም ድረስ መቆጣጠር ያዳገታቸው ነገር ነው። ምክንያቱም እነሱ የለመዱት የተረጋጉና የታወቁ አካላት አስቀድሞ ማቀድ የሚያስችሉ ያሰራር ሂደቶችን ነው።
ይህም አስቀድሞ በቅጡ ለመተንበይ የሚያዳግት ሁኔታ ቤጂንግ ስለሚቀጥለው ጣ እርግጠኛ እንዳትሆን የሚያደርጋት ይሆናል። ውጥረቱ እየጨመረ በመጣበት በዚህ ሰዓትም ቻይና አንድም ቁጥብ እርምጃ ለመውሰድ አሊያም ጠበቅ ያለ ምላሽ ለመስጠት አንዱን መርጣ መወሰን አለባት።
አሉላና መሰግናለሁ። በመቀጠል ደግሞ ስመኝሽ ቆየ ተማሪዎችና ወጣቶች በማህበራዊ ሚዲያ አጠቃቀም ዙሪያ ያላቸውን እውቀት የሚገመግም መሰናዶው ታሰማናለች።
የ25 ዓመቷ ወጣት ቅድስት ደጀኔ መረጃ ለማግኘት በዋናነት የምትጠቀመው ቴሌግራምና ቲክቶክን ነው። በተለይ በሃሮማ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት ተማሪ በነበረችበት ወቅት አብዛኛውን ጊዜዋን ከመታጠፋበት ቲክቶክ የምታገኛቸውን መረጃዎች እንደወረደ ነበር በቀጥታ የምትቀበላቸው። ከዘር ፖለቲካና ብሔር ጋር ተያይዘው በሚሰራጩ ይዘቶች ምክንያት በተማሪዎች መካከለ የሚፈጠር ጸብ የተለመደ ነው የምትለው ቅድስት እሷም ባንድ ወቅት በቲክቶክ ላይ በተለጠፈ ብሔር ተኮር መረጃ ምክንያት ዩኒቨርሲቲ ውስጥ መኝታ ከመትጋራት የቅርብ ጓደኛዋ ጋር ግጭት ውስጥ ገብታ እንደነበር ታስታውሳለች።
አግሬሲቭ የሚያደርጉ ብዙ ኢንፎርሜሽኖች አሉ አይደል? ላይክ ሃይማኖት ጋር ተያያዘ ዘር ምናምን እና ብዙ ነገሮች በቃ ፖስት የተደረጉትን አክቲቪዝም አመቀበለው ምንም ሊ ተመራምሬ ምናምን አቅበት እንትን ሳይንስ አልገባኝም አልነበረኝም እና ላይክ ዶርም እንደዛ ቲክቶክ ላይ ሰሞኑን መጥቼ ለዶርም ልጆች ሪፍሌክት አደረግ ነበር አግሬሲቭ የሚያደርግም ሆነ አግሬሲቭ ሆነ ነበር ምናምን እና ብቻ በጣም ላይክ በጣም ጥሩ ላይ አልነበርኩኝ። ሶሻል ሚዲያ በጣም አዲክትድ ነኝ በተለይ ቲክቶክ ላይ አንድ የዘር ነገር ምናምን ሲወራ አንቺን ሳትፈልጊ ራስሽን ጎራ መያዝ ትጀምራለሽ ምናምን ከዛ ከዶርም ልጆች ጋር መጣላት ምናምን ትጀምራለሽ እና በጣም ጥሩ አልነበረም የኔ አጠቃቀም ጥሩ አልነበረም።
ኢንተርኒውስ የተሰኘው ዓለም አቀፍ የሚዲያ ድጋፍ ሰጪ ተቋም መረጃ እንደሚያሳየው ከ21 ሚሊዮን በላይ የሚሆኑ ኢትዮጵያውያን ዜና ለማግኘት ከ2 እስከ 4 ሰዓታት ኢንተርኔት ላይ የሚያጠፉ ሲሆን አብዛኞቹ ተጠቃሚዎች ወጣቶች ናቸው። ቅድስት እንደምትለው አብዛኞቹ በሷ አድሜ ክልል ያሉ ወጣቶች ደግሞ ማህበራዊ ሚዲያ ላይ የሚያገኙአቸውን መረጃዎች ትክክለኛነት ሳያረጋግጡ ይቀበላሉ ለሌሎችም ያስተላልፋሉ።
ሶሻል ሚዲያ ላይ አሁን በጣም ነው ብዙ ኮሜንቶችን እናነባለን። እኔ አሁን የሆነ የስድብ የዘር ስድብ ምናምን ነገር ሲኖር ቀድሜ ኮሜንት ነው ማነበው። ዴም ሶ አግሬሲቭ በቃ ሪፍሌክት የሚያደርጉት ነገር ምናምን ነገር ጥሩ አይደለም። ያ ምንድነው እነሱ የሚናገረው ሰውዬ ባክግራውንዱን አያውቁትም ላይክ የሚያዩትን ብቻ ነው ሪፍሌክት የሚያደርጉትና እንደውም በዚህ አጋጣሚ ላይክ ይሄ ሚዲያ ሊትሬሲ እንደ ኮርስ ትምህርት ካሪኩለም ላይ ገብቶ ሁሉም ስቴጅ ላይ ያሉ ተማሪዎች ቢማሩ ትላለሁ።
ቅድስት አሁን ከፎዮ ሚዲያ ኢንስቲትዩት ባገኘችው ስልጠና ስለ ሐሰተኛ መረጃ ምንነት መረዳትና መረጃን ከተለያዩ ምንጮች የማጣራት ክህሎት ማግኘቷን ትገልጻለች። ከስዊድንና ከኖርዌይ በሚያገኘው የገንዘብ ድጋፍ ላለፉት 4 ዓመታት ኢትዮጵያ ውስጥ ለሚገኙ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ስለ ሚዲያ አጠቃቀም ስልጠና እየሰጠ የሚገኘው ፎዮ የሚዲያ ኢንስቲትዩት ከትግራይ ውጪ በሁሉም ክልሎች ለሚገኙ ወጣቶች ስለ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና የመረጃ ማጣሪያ መንገዶች ስልጠና እየሰጠ እንደሚገኝ የተቋሙ የሚዲያ አስተባባሪ ኢልሃም አሊ ትገልጻለች።
በተለያዩ ሃይ ስኩል ትምህርት ቤቶች ጋር የነበረን ውይይት እንደሚያሳየው ሁሉም ልጆች very actively ሶሻል ሚዲያ ላይ ናቸው መማር ማስተማሩን እስከሚጎዳ ድረስ። ስለዚህ ያ በዛ ምክንያት ማንቃት ወይም እነዚህን ተማሪዎች ክህሎታቸውን መጨመር አስፈላጊ ሆኖ ተገኝቷል። ካለንም ላይክ ዴይሊ ዴይ ቱ ዴይ የምናየው መሬት ላይ ሀገራችን ላይ የምናየውንም ችግር የሚያባብሱ ሁኔታዎች ስለ
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። ቀሪ ዝግጅቶቻችን በዌብሳይታችን